እንደምን ሰነበታችሁ ክብሯን አድማጮቻችን። ባሳለፍነው ሳምንት በሸከቾ በረብሰብ ላይ ያተኮረ አንድ ዝግጅት ወደ እናንተ ማድረሳችን ይታወሳል። ዛሬ ደግሞ ሁለተኛው ክፍል እነሆ ይዘንላችሁ ቀርበናልና አብራችሁን ተከታተሉ።
ተነሽ ኢትዮጵያ ሃሌሉያ ተነሽ ኢትዮጵያ።
ስርዓት አምልኮ በሻካቾም ያምልኩ ወይም ለሚያምኑ ፈጣሪ ህዝብ የሚገዛበት ሁኔታ በአይነት ሰፊ ሲሆን በዚህ ጉዳይ ላይ ያካባቢ ተወላጆች ቀሲስ ኢንጂነር ወንድም ሻየለ የሚያክሉት ሐሳብ አለ።
አመታዊ፣ ወርሃዊ፣ እለታዊና ሳምንታዊ በዓላት አሉት። እነዚህን በዓላት ራስዎ ስንወስዳቸው መስቀል ደመራ ጀምሮ ያሉትን እመቤታችን በየወሩ 21 ማክበር፣ ሰንበትን እሁድ የጌታ በዓል ብሎ ማክበር፣ ማክሰኞን የሴቶች ቀን የማርያም በዓል ብሎ ማክበር፣ ከዛ ውጭ ደግሞ የቅዱስ ሚካኤልን 12 ጠብቆ በየወሩ ወንዶች ጽዋ መጠጣት፣ 21 ሴቶች ጽዋ መጠጣት፣ በዓመት ጠብቀው የእመቤታችንን በዓል ከመስቀል በኋላ ያለውን አስተርእዮ ማርያም ማክበር፣ ጾም መያዣ ብለው የካቲትን እንደ ጾም መያዣ ማከለኛ ወር፣ ሚያዚያን ደግሞ የፍስክ ወር ብሎ ማክበር፣ ከፋሲካ በፊት ያሉትን ቀናት በስቅለት ስነ ስርዓት በጥንቃቄ ማክበር። ሰው ኦርቶዶክስ ቤተክርስቲያን ሄዶ ቢጠመቅም ባይጠመቅም ይሄን ስርዓት ይፈጽም። ስቅለት ቀን ተሰብስቦ በሽማግሌዎች ዘንድ ሽማግሌዎቹ በስርዓት አስይዘው ወገባቸውን ታጥቀው እየሰገዱ ማራ ማራ ኢቶስ በሸክኛ ቋንቋ ማራ ማራ ኢቶስ ሄሮ ቤቴ እንደዚህ ያሉ እግዚአብሔር አንተ ያለኸው ክርስቶስ ሆይ ማረን ካንተ ጋር ተያይዘን እንኖራለን እየተባለ የሚሰገድበት በዜማው ሲታይ እግዚኦ ማረነ ክርስቶስ እየተባለ በቤተክርስቲያን የተለመደውን የስግደት ቀን አብይ ጸሎት ይመስላል። ቅዳሜን ምግብ ሳይበሉ መዋል እንደ ከባድ ሀዘን መቁጠር፣ መራራ ነገር በአፍ መቅመስ፣ እሁድ ተነስቶ ያቺን ያሳለፏትን መራራ የጾም ወቅት ለማስረዳት አፋቸውን በወተት አብሰው ጾም ተፈታ ብሎ ማወጅ፣ ህዳር 12 የበጋው ሚካኤል፣ ሰኔ 12 የክረምቱ ሚካኤል ተብሎ ማክበር፣ ሐምሌ 5 አውራቲ የሐዋርያት በዓል እንደሆነ ነው ተረዳነው። እኛ
ለበዓላት አከባበር በቂ ዝግጅትና ትኩረት የሚሰጥ ሲሆን በተለይ ሰንበትን የሚያከብሩት ከቅዳሜ ጀምሮ ነው። እነዚህ ከላይ ጠቀስናቸው ዋና ዋናዎች ሲሆኑ የቤተ ክርስቲያን ትምህርትን በጥልቀት ይታወቅ እንደነበርና በጊዜ ብዛት የተዘነጋ ወይም የተቀላቀለ ይኖራል እንጂ ይህ ቀረው የማይባል በሃይማኖት ጸንቶ የተጠቀመ ብሔረሰብ ነው ማለት ይቻላል። የቀን አቆጣጠር በሻካቾ የቀን አቆጣጠርና የእለታት የወራት ስያሜ በአብዛኛው ከክርስትና ጋር የሚዛመድ ነው።
ሮብ ቀን የሐዘን ቀን ነው፣ አይመችም፣ ገድ የለውም ይባላል። ጌታ ተላልፎ ተሰጠበት እንደሆነ ከዛ የተነሳ እንደዚህ የማይመች ቀን፣ ገድ የለው ቀን እንዳሉት ነው እኛ የተረዳ ነው። አርብ ቀን ያው መከራ የተቀበለበት ከዛም ደግሞ ስራዎች ሁሉ ተጠናቀው ወደ ረፍት ወደ ሰንበት የሚገባበት እየተባለ ከነስም አጠራሩ ሚችዶኦ ማለት የስራ መካተቻ። ቅዳሜና እሁድ እንደዚሁ፣ ቅዳሜን አሁን ጊሸንበቶ ይባላል፣ እሁድም እንደዚሁ ኦግሸንበቶ ይባላል። አሁን ጊሸንበቶ ትንሹ ሰንበት፣ ኦግሸንበቶ ትልቁ ሰንበት ማለት እነዚህን ሰንበት ትንሽና ትልቅ ብሎ ማክበር ራሱ በአንድ በኩል ኦሪቱም ትምህርት የተዋሃደው ቅዳሜን የማክበር ነገር ከዚያው ደግሞ በሐዲስ የተዋጀ የሐዲስ ኪዳንም ትምህርት ያለበት ትልቁ ሰንበት ብሎ እሁድን መለየት የታየበት ነው።
አመጋገብ ታዛቢ በሌለበት መብላት ነውር ነው። ለማዕድ የሚቀርቡት በእድሜና በማዕረግ ተከፋፍለውና ፋናውጊ ወይም መብራት ይዞ የሚበላ የነበረ ሲሆን የቀረበውን ማዕድ ከመካከላቸው ትልቁ ሽማግሌ
መስማ አፍቅዱሩሼ ማራቆሽ ይቻላ ይኖ ሃንጎዴሌቤ ማራቆሽ ይቻላ ይኖ ሃንጎዴሌቤ ማለት መላእክት ይቅደሙ ሰይጣን ከዚህ ይወገድ እንደ ማለት ነው። ከዛ ፊት ያለው መስማፍ ቅዱሮሽ የሚለው ግን የታወቀ ትርጉም የሰጡን የለው። ግን ስናየው በስማፍ ወልዶ መስቅዱስ ማለት እንደሆነ እየተረዳ ነው።
ብሉ ባርኩ ቆርሶ ይሰጣል። ሌላው አብዛኛው ክፍል የሚበላና የማይበላ ምግብ የሚመርጡስ ባጭር አነጋገር እንደ መጽሐፍ ቅዱሱ ነው። በጾም ጊዜ የኦርቶዶክስ ተዋህዶ ቤተክርስቲያን የምትከተላቸውን ሰውነት የሚያለመልሙ ምግቦች አይመገቡም።
ከዚህ ውጪ እንግዲህ ብዙ መገለጫዎች አሉት። አሁን ባህሉንም ስናየው የሴቶች ወሊድ ጊዜ ያለው ስርዓት ሴቶች ሲወልዱ ዋማታ ገነነ ብቻ እንኳን እናቴ እመቤቴ ማርያም በሰላም ገላግለች እሷም ደግሞ ተቀበላ አሜን ገላግላኛለች እያለች መታመሰግንበት እንኳን ማርያም ማለት ሽሚለው ስርዓት ይዘው የኖሩበት እመቤታችን በወሊድ ጊዜ በጭንቃ ማላጅነቷ ምትታወቅበት ከዛም ወጪ ደግሞ ከወለዱ በ30ኛው ቀን ተሰብስበው ማርያም ትባርክ ማርያም ትባርክ ይላሉ። ጽዋ አዘጋጅተው ያንን ባርከው ከዛም በኋላ ቤቱን ዙረው ጨፍረው ወደ ቤት የሚገቡበት ስርዓት ሁሉ ወሾ ይባላል። ስርዓቱ የወሾ ስርዓት ውስጥ ሁሉ ሃይማኖታዊ የሚቤታችን ስራ በወሊድ ጊዜ እንዳለ የሚያምኑበት ነገር ነው የሚገለጠው። እንግዲህ ሰፊ ነው። አሁን ይሄን ብሎ መገደብ አይቻልም።
የሞተበት ቤት ሬሳ የነካ ሰውና ሬሳ ያለበት ቤት የገባ ሰው ይረክሳል ተብሎ ስለሚታመን ለሞት የሚያሰጋው ሰው ለብቻው ጎጆ ተቀልሶለት ይወጣል። በአጋጣሚ መኖሪያ ቤት ውስጥ ሰው ከሞተ ቤቱ ፈርሶ በአዲስ መልኩ ይሰራል። በ40ኛው ቀንና በየበዓላት ወይም በስድስት ወር ወይም በአመት ሊሆን ይችላል መጠነኛ ድግስና ስርዓት ያለው የሐዘን መጨረሻ በማድረግ ምርቃት ይደረጋል። የሌሎች ተምተሳይ ባህሎችን ገጽታ ማየት ብንችልም በፕሮግራማችን ስፋት አንጻር በዚሁን ገድቧለን። ክቡራን አድማጮቻችን ላሳለፍነው 2 ሳምንት በተከታታይ ይዘንላችሁ የቀረብንም ሻካቾ ብሔረሰብን የክርስትና ህይወት የተመለከተ ፕሮግራም ከማጠቃለላችን በፊት ቄስ ኢንጂነር ወንድም ሸዋየለ በሚሰጡን ማብራሪያ እንሰናበታችኋለን።
እኔ አሁን የሸካን ብቻ አንስቼ ማለፍ ተገቢ ነው ብዬ አላምንም። ምክንያቱም የኢትዮጵያ ቤተክርስቲያን በሀገር ደረጃ አሁን ከሀገር ውጭ ያሉ ምንላቸውን ከኢትዮጵያ ድንበር አካባቢ ያሉትን ሀገራት ጭምር በክርስትና ስትሰብክ የኖረች ነች። በዋናነት ግራኝ ነው እንግዲህ ታሪኩን በታላቅ ምዕራፍ የክርስትናውን ሁኔታ ገድቦ አዲስ የራሱን ሀሳብ ለማስፋፋት እና የተወሰኑትም ደግሞ ከሃይማኖት ውጪ በሆነ ባህል ብቻ እንዲኖሩ ቤተ ክርስቲያንን ከነሱ ያጠፋባቸው ግራኝ ነው። ከዚህ አንጻር ይህንን ወደ ኢትዮጵያ አሁን ያሉትን ክፍለ ሀገራት ስናይ ከአማራ ክልል፣ ከትግራይ ክልል ምናልባት ደግሞ ከሸዋ የተወሰኑ ክፍሎች ጥንታዊ ገዳማቱ ያልተቃጠሉባቸው በተለያየ መልክ የታነጹላቸው ካልሆኑ በቀር ብዙዎቹ ኢትዮጵያ ደቡብና ደቡብ ምዕራብ፣ ደቡብ ምስራቅ ከአዲስ አበባ ደቡብ፣ ከአዲስ አበባ ምዕራብና ከአዲስ አበባ ምስራቅ ያሉት የኢትዮጵያ ክፍሎች ቤተ ክርስቲያን የት እንደሆነች የዘነጉበት በባህል ግን ሃይማኖታቸው የሚገለጥበት ነው። ይህንን ጠቅሼ ለማለፍ ያህል ሌላው ቢቀር ሲዳማ ብሔረሰብን ብንወስድ ሲዳማ እንግዲህ ከደቡብ ክልል ትልቁ የህዝብ ቁጥር ያለበት ብሔረሰብ ነው። ብዙ ሰው የሚያስበው ሲዳማ ማለት ፕሮቴስታንት እንደሆነ አስቦ ነው። በእርግጥ አሁን ብዙ ቁጥር ያለው ህዝብ ወደ ፕሮቴስታንቱ ነው የገባው። ከሲዳማ ግን ባህሉን ስናይ ገባ ብለን የህዝቡን ሁኔታ ስናይ የኦርቶዶክሳዊነት መገለጫ ይታይበታል። በጌጣጌጦቹ ላይ ሴቶቹ የሚያደርጓቸው ጌጣጌጦች ላይ የመስቀል ምልክት ይገኛል። መስቀልን ከጥንት ባይኖራቸው ጌጥ ውስጥ ባላስገቡት አሁን ፕሬዘንት ኮሉ በኋላ ደግሞ ይሄንን መስቀል ሲም አይወዱትም። ግን ያው ባህላዊ ጌጥ ስለሆነ ሳያውቁት አሁንም የመስቀሉን ጭምር ጌጣጌጥ ያደርጋሉ። ቅዱስ ገብርኤልን በጣም ይፈራሉ። ሌላው ስልጤ ብንሄድ አሁን ሙሉ ለሙሉ ስላም የሆነው የስልጤ ብሔረሰብ ነው። ቅዳሜና እሁድ ግድር ሰንበት፣ አን ሰንበት እያለ ይጠራል። የሰንበት ቅጽል እያወጣ ማለት ነው ወይ ትንሹ ሰንበት ትልቁ ሰንበት እንደማለት ነው ብሎ ነው የነገሩን ስንጠይቅ። እና እንደዚህ ያለ በአጠቃላይ በደቡብ ኢትዮጵያ በሸካ ብቻ ሳይሆን በአጠቃላይ በደቡብና በደቡብ ምስራቅ ኢትዮጵያ ላይ ብሔረሰቦች ባህላቸውን ከክርስትና ጋር ተሳስረ እንደነበር የሚያሳይ ነገር አለ። እኔ ማለት የምፈልገው ይህን ቤተክርስቲያን በደንብ ልታስተውለው ልትመረምረው ይገባል። አንደኛ አሁን ቤተክርስቲያን ልስበክ ብትል እነዚህ ሰዎች በቀላሉ እንደሚመጡላት ዘገዘዲዋ እንደማያስቸግራት ህዝቡን ወደ ክርስትና ወደ ሃይማኖት ለማምጣት ከእግዚአብሔር ጋር እውነተኛ ይፍቅር ያለበት አገልግሎት ይፈጸም እንደሚያስችል እንደሚሳካ እንድታይ ያስፈልጋል ብያምናለሁ። ሁለተኛ እዚህ ውጪ ይህንን ቸል ባለን ቁጥር በህዝቡ ውስጥ አለ ምንለው ትውፊትና አስተሳሰብ አሁን እየተቀየረ ያለበት ሰዓት ላይ ነው። አሁን ያለውን ትውፊት ወደፊት ሊቀጥል የሚችልበት ነገር አስቸጋሪ ነው። እንበልና አሁን በኦሮሞ ብሔረሰብ ብንወስድ እሁድን ሰንበተ ጉዳ ቅዳሜን ሰንበታ ይላል። ይሄ እንግዲህ ነባር ቋንቋ አነጋገር ነው። አሁን በቁቤ ተጽፎ ኦፊሻሊ የሚጠቀመው የኦሮሚያ ክልል ግን እሁድን ድልበታ ተብሎ ነው። ይህ ማለት ነው ታሪክ እየተቀየረ ነው። እሁድን ሰንበተ ጉዳ ትልቁ ሰንበት የማለት ነገር እየቀረ ነው ማለት ነው በኦሮሚያ። ይሄ ትውልድ የተወሰነ ያውቃል። ከአንድ ከ20 ዓመት በኋላ ግን ሰንበተ ጉዳ የሚባለው ቃል ራሱ ይጠፋል። በደቡብ ብሔረሰቦችም ስናይ ፕሬዚዳንቱ አውቀውትም ሳይሆን ሳያውቁት እስካሁን ያልተቃወሟቸው ትውፊቶች አሉ። ከተወሰነ ዓመት በኋላ ግን እነዚህም ይጠፋል። ስልጤ ዞን ባህልና ማስታወቂያ መምሪያ ነው በሚያስተማቸው ቀን መቁጠሪያዎች እሁድና ቅዳሜን ግድር ሰንበት አንድ ሰንበት እያለ አትሞ ያወጣው ዞን ማስታወቂያ ነው። የእስልምና አክራሪነት ግን አሁን እየጎላ ነው። አመቱን ለምን ዓመተ ምሕረት እንላለን የሚል ጥያቄ ተነስቷል። በሂደት አንድ ሰንበት ግድር ሰንበት ማለት የለብንም ሰንበት ክርስትና ነው ብለው ቢሰቡት ስልጤ አካባቢ ስለ ሰንበት ማውራት ከዚህ በኋላ አንችልም ማለት ነው። በየብሔረሰቦቹ ስናይ እንደዚህ ሊጠፉ መቀየሪያ ሰዓት ላይ ያሉ ትውፊቶች አሉ። እነዚህን ማስተዋል ያስፈልጋል። መቀየሪያ ሰዓት ነች። ሁሉም ሰው እንዲያወስበው ነው እኔ የምለው። የሚያገለግለውም በየጊዜው ከተማ ላይ ለመጮህም ይሰበሰባል። እኔ ቅርታ አነጋገሬ ቅርታ ስላለበት ነው መጮህም ምለው። ከተማ ላይ ነው ጩኸቱ የበዛው። ገጠሩን ማንም ያየው የለም። ህዝቡ እየጠፋ ያለው ከገጠር ወደ አዳራሹ እየሄደ ያለው ጥሩ ምሳሌ አድርጌ የማየው እኔ የጅማ ሀገረ ስብከት ላይ አንድ እንደው እግዚአብሔር ቸርነት የበዛበትን ስራ ላስታውሳለሁ። በአንድ ጥቂት ሰዎች ፍቅር ቤተክርስቲያን ይሰራልን ብለው አንዱ እስላም የነበረው ሰው ቦታ ሰጥ ቤተክርስቲያን በተሰራ ሰዓት የሆነው ነገር ድንቅ ነው። ቤተክርስቲያኑ ሲሰራ ጳጳሱ ብዙ ጊዜ እዛ ይመላለሰው ነበር፣ ብፁዕ አቡነ እስጢፋኖስ። ያንን ሰምተው የአካባቢው ሙስሊሞች ድሮም ኮኛ ክርስቲያን ነበርን እያሉ መጥተው ያስገቡን ይሆነ ብለው ራሳቸውን ኃጢአተኛ አድርገው ጠያቂ አቅርበው ገብተው ከአቡነ እስጢፋኖስ ጋር ተነጋግረው ተጠምቀዋል። ይሄ ብቻ ግን አይደለም። ይሄ መጀመሪያ ውስጣቸው ክርስትና እንደነበረ ስለሚያስቡ ሽማግሌዎች ናቸው እንደዚህ መጡት። ቆየት አለና ደግሞ ቤተክርስቲያኑ አልቆ ጉልላቱ ሲቀመጥ ጉልላቱን አይተው በጣም ደንግጠው የእኛ ሃይማኖት ምልክት እኮ ይሄ ነበረ ብለው ተሰብስበው የመጡ ደግሞ ሽማግሌዎች ነበሩ። ይሄ ማለት ምን ማለት ነው? ሽማግሌዎቹ የጉልላት ምልክት አለ ማለት ነው። እስላም ውስጥም ፕሮቴስታንት ውስጥም ይሄ ትውፊታችን አለ፣ ሃይማኖታዊው ትውፊታችን አለ። ስለዚህ እቺ ሰዓት ሳናጣት ልንተጋባት ይገባል። ስለዚህ እኔ የምለው በሸካ ብቻ ሳይሆን በአጠቃላይ በኢትዮጵያ አሁን ሳይረሳው ጥቂት የምንችለውን ስራ ብንሰራ የሚል ነው የኔ አስተያየትና መልእክት።
ተነሽ ኢትዮጵያ፣ ተነሽ ኢትዮጵያ፣ ተነሽ ኢትዮጵያ እንበላ ሃሌሉያ።